ክቡር ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ኃይለ ማርያም ደሳለኝ፣ አሁን ደግሞ ወደ ሀገር ቤት ልመልሶትና እርሶ የህዳሴው የታላቁ ህዳሴ ግድብ ብሔራዊ ኮሚቴ ሰብሳቢ እንደመሆኑ መጠን በሀገር ውስጥና በውጭ የህዝቡና የዲያስፖራ ወገን ለታላቁ ግድብ ግንባታ ስኬት እስካሁን ያደረገውን ውጤታማ እንቅስቃሴ እንዴት ይገልጡታል? በተለይም ከዚህ ከእድገትና ትራንስፎርሜሽን እቅዱ ጋራም በተያያዘ አንድ አመት ጨርሰን አሁን አራት አመት የቀረበት ሁኔታ ላይ ስላለን ምን ደረጃ ላይ እንደምንደርስ ከዚህ እንደደረስን ከዚህ ጋር አያይዘው ይገልጡልን።
በመጀመሪያ ደረጃ የኢትዮጵያ ታላቁ ህዳሴ ግድብ ብሔራዊ ህዝባዊ ተሳትፎ አስተባባሪ ኮሚቴ ስራውን ከጀመረ ያው ጥቂት ወራት አስቆጥሯል። በዚህ ሂደት ውስጥ ህብረተሰቡ በመጀመሪያ ደረጃ ይሄ ኮሚቴ ሲቋቋም ገንፍሎ የወጣ ከመሆኑ ጋር ተያይዞ ድጋፉ በጣም በሰፊው የተነቃነቀ ከመሆኑ ጋር ተያይዞ ይሄንን በተለምዶ ባለን አሰራር ለናስኬዶ ስለማንችል የህዝቡንም ያሳተፈ የህብረተሰቡ ተወካዮች አብዛኛው የህብረተሰቡ ተወካዮች ያሉበት መንግስትም የተሳተፈበት የብሔራዊ አስተባባሪ ኮሚቴ መቋቋም አለበት ተብሎ በሚኒስትሮች ምክር ቤት የተቋቋመ እንግዲህ ምክር ቤት ነው እንደሚታወቀው። ይሄ ምክር ቤት ስራውን ከጀመረ ጊዜ ጀምሮ ህብረተሰቡ በተደራጀ መንገድ እንቅስቃሴውን እንዲያከናውን ለማድረግ ተሞክሯል። በዚህ ሂደት ውስጥ የመንግስት ሰራተኞች በራሳቸው ጊዜ ከወር ደመወዛቸው ለመለገስ ከዛም በላይ ለመለገስ ሁሉም ደግሞ በየአቅሙ ከዛም በታች ያለውን ጥቂቶች ለመለገስ በፍላጎታቸው የተንቀሳቀሱበት ሁኔታ አለ። ይሄም በተደራጀ መንገድ እንዲሰበሰብ ለማድረግ ሙከራ ተደርጓል። ሁለተኛው የንግዱ ህብረተሰብ በስፋት ነው የተንቀሳቀሰው። የንግዱ ህብረተሰብም እንደዚሁ የተቻለውን ሁሉ ቦንድ በመግዛት ድርሻውን እንዲወጣ በተደራጀ መንገድ ተንቀሳቅሰናል። ይሄም ውጤታማ በሆነ መንገድ የተሳካ ስራ ነው ማለት ይቻላል። ከዛም አልፎ አሁን እንግዲህ የተለያዩ የህብረተሰብ ክፍሎች ይቀሩናል። በራሳቸው መንገድ አሁንም እየሄዱ ያሉ አሉ። ለምሳሌ አርሶ አደሩ ገና ወደ በራሱ መንገድ የተወሰነ ያዋጣም ቢሆን በሰፊው ልክ እንደ ንግዱ ማህበረሰብና እንደ መንግስት ሰራተኛው እንደ ሌሎች የግል ተቋማት ሰራተኞች በተደራጀ መንገድ አላንቀሳቀስ ነው። አሁን አርሶ አደሩ ከግብርና ስራው አረፍ በሚልበት በታሳስና በዛው አካባቢ የመህሩን ስራ አረፍ በሚልበት ጊዜ እንደዚሁ አንቀሳቅሰን ሰፊ ድጋፍ ከዛም የሚጠበቅበት ሁኔታ አለ። ይሄ እንደተጠበቀ ሆኖ ግን እስካሁን ድረስ ወደ 7 ቢሊዮን የኢትዮጵያ ብር ለመሰብሰብ ተችሏል። ከዛም አልፈን የኢትዮጵያውያንና ትውልደ ኢትዮጵያውያንም በዚህ ጉዳይ ላይ በከፍተኛ ደረጃ እንደተነሳሱ ይታወቃል። ባለፈውም የእድገትና ትራንስፎርሜሽን እቅድ ለማወያየት በመጣን ጊዜ ይሄንን ገልጸዋል። አሁንም በስፋት እየተንቀሳቀሱ ያሉበት ሁኔታ በራሳቸው መንገድ የሚሰበስቡት እንደተጠበቀ ሆኖ በተደራጀ መንገድ እንደዚሁ ተንቀሳቅሰው ይሄንን ፕሮጀክት ማሳካት ይገባል የሚል እምነት ነው ያለን። ስለዚህ ምክር ቤቱ በኢትዮጵያውያንና ትውልድ ኢትዮጵያውያንም ይሄን ታሪካዊ ፕሮጀክት በመደገፍና እንዲሳካ በማድረግ የበኩላቸው ሚና መጫወት አለባቸው ተብሎ እየተጠበቀ ያለበት ሁኔታ አለ። ከዛም አልፎ የከተማው ህብረተሰብ አነስተኛ ገቢ ያለውም የከተማው ህብረተሰብም ሆነ በጥቃቅንና አነስተኛ የተሳተፉ በመካከለኛ ደረጃም የተሳተፉ የንግዱ ማህበረሰብ አካላትም እንደዚሁ እንቅስቃሴ የሚያደርጉበት ሁኔታ ይኖራል። ስለዚህ በድምር ውጤት ከፍተኛ ገቢ የሚገኝበትና ፕሮጀክቱን ለማሳካት የምንችልበት ደረጃ ላይ እንደርሳለን ማለት ነው። ከዛ የተቀረውን መንግስት በራሱ የሚሸፍንበት ሁኔታ ይኖራል ማለት ነው። በድምር ውጤት ህዝቡ በዚህ ታሪካዊ የህዳሴ ግድብ ዙሪያ የራሱን አሻራ ለማሳረፍ የሚያደርገው እንቅስቃሴ አበረታች ነው። በዚህ ይቀጥላል የሚል ሙሉ እምነት አለን። ማንም ኢትዮጵያዊ በዚህ ጉዳይ ላይ ለመሳተፍ ዝግጁ እንደሆነ የሚታያለ ከጥቂቶች በስተቀር ይሄ ፕሮጀክት ይሳካል የሚል ሙሉ እምነት ነው ያለን። ስለዚህ እስካሁን ድረስ ያደረግነው እንቅስቃሴ ውጤታማ ነበር ማለት ይቻላል።
መልካም። ክቡር ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር፣ አሁንም ከዚህ ትራንስፎርሜሽን እና እድገት ፕላን ሳንወጣ እንደሚታወቀው ኢትዮጵያ በቀጣዮቹ 5 ዓመታት አሁን የአሁኑን ጨምሮ ማለት ነው በአመት እስከ 11% እድገት ትጠብቃለች። ለዚህም ግዙፍ የሆኑ ፕሮጀክቶችን ዘርግታለች። የባቡር ሀዲድ፣ የመንገድ ስራዎች እና የህዳሴው ግድብ አንዱ በቢሊዮን የሚቆጠሩ ወጪ የሚጠይቁ ናቸው። በሌላ በኩል ደግሞ ስናየው በአፍሪካ ሆነ በአሜሪካም ሆነ በአውሮፓ ህብረት ዓለም ተለዋዋጭ ከመሆኗ ጋር ተያይዞ የዓለም ኢኮኖሚ እየተንገዳገደ ያለበት ሁኔታ ነው ያለው። በተለይ በአውሮፓ ህብረት ጠንካራ የሚባሉት ሀገሮች ሳይቀሩ አሜሪካንም ጭምር እያንገዳገደ ያለበት ሁኔታ ነው። ኢትዮጵያ ከዓለም ማዕቀፍ ውጪ እንዳልሆነች በአንዳንድ መልኩ ይታወቃል። ለምሳሌ በዋጋ ግሽበት እንደዚህ በመሳሰሉት። ይህ ችግር እያለ እቅዱን ተግባራዊ እናደርጋለን ብሎ መነሳሳቱ ምን ያህል እርግጠኛ መሆን እንችላለን?
በእርግጥ ዓለም በጣም ተለዋዋጭ እንደሆነች ማየት ይቻላል። እቅድ ማውጣት ማለት ደግሞ እስከ መጨረሻው ድረስ ያን ተለዋዋጭ ሁኔታ ታሳቢ ያደረገው ግምገማዎች አይካሄዱም ማለት አይደለም። ነገር ግን መሰረታዊ መነሻዎቹ እና የእቅዳችን ዋነኛው ምንጭና ኃይል የኢትዮጵያ ህዝብ እንደሆነ እንደዚሁም ደግሞ በተጨማሪም ኢትዮጵያውያንና ትውልድ ኢትዮጵያውያን ናቸው። ከዛም አልፎ መንግስት የአመራር ሚና የሚጫወትበት ሁኔታ ነው እቅዱ የታቀደው። ከዚህ አንጻር ሲታይ ለምሳሌ በእጥፍ እናሳድጋለን ብለን ከያዝነው አንዱ ግብርና ነው። ግብርና በአብዛኛው በአርሶ አደሮቻችን ትከሻ ላይ ያረፈ ስራ ነው። ይሄ ግብአቶች፣ የግብርና ግብአቶች በተመለከተም ከዓለም ጋር የሚያገናኘን በተለይ ማዳበሪያ ከዓለም ጋር የሚያገናኘን ቢሆንም ነገር ግን መንግስት እነዚህ አይነት ለውጦች በጣም ከፍተኛ የሆነ ጉዳት ያደርሳሉ ብሎ አያምንም። የተወሰኑ የማዳበሪያ ዋጋ ንረቶች ሊያጋጥሙ ይችላሉ። ስለዚህ በተወሰነ ደረጃ ጉዳት ቢኖርም ግን ዋናውን እቅዳችን በማያሳካ መንገድ ጉዳት ይመጣል ብሎ አይጠብቅም። ለዚህም የሚሆኑ የተለያዩ ማካካሻዎች እንዴት ሊሰሩ እንደሚችሉ በእቅዱ ውስጥ የተመለከተ ነገር ከመሆኑ ጋር ተያይዞ ማለት ነው። ስለዚህ የተወሰኑ የመንገራገጮች ይኖራሉ፣ አይኖሩም ማለት አይቻልም። ግን እቅዱን ለማሳካት እንቅፋት አይሆኑ። ለምሳሌ በቅድምም እንደጠየቅከው አሁን ያለፈው አመት አፈጻጸም በሚታይበት ጊዜ የግብርናው ማወቅ ችለናል። ሌሎቹ በታህሳስ አካባቢ ነው የሚታወቁት፣ ተደምረው ተቀንሰው የሚታወቁት የዛን ጊዜ ነው። ነገር ግን የግብርናውን በምናይበት ጊዜ ወደ 13% አካባቢ ነው ያደገው። ይሄም ያሳየው ምንድን ነው? እቅዳችን ከ11% በትንሹ እስከ 15% በዚህ መሀል ማደግ አለብን የሚል ነው። የቤስ ኬስ ሴናሪዮ ብለን 11% አስቀምጠናል። ቤስት ኬስ ሴናሪዮ ተብሎ ደግሞ የ15% ተቀምጧል። ሶ 13% በመካከሉ ያለ ስለሆነ አፈጻጸማችን ጥሩ አፈጻጸም ነው ማለት ይቻላል። ስለዚህ እነዚህ አይነት ጉዳቶች ሲመጡ የተወሰነ ሊቀንስ ይችላል። 15% ቢመጣ ጥሩ ነበር። ነገር ግን 13%ም ከፍተኛ እድገት ነው። ከዚህ አንጻር የተወሰዱ በዛው ሊጫወቱ የሚችሉ ጉዳዮች እንዳሉ ታውቆ በሁለት መንገድ ነው የታቀደው። ዝም ብሎ አንድ እቅድ ብቻ አይደለም። ያው እንደምታውቀው የአነስተኛው እድገት አማራጭ እና ከፍተኛ እድገት አማራጭ ብለን አቅደናል። በዚህ መካከል መጫወት እንደሚቻልና ልዩነቶች ሊኖሩ እንደሚችሉ ከዓለም ተለዋዋጭ ሁኔታም ጋር ተያይዞ ከራሳችን አፈጻጸም ጉድለቶችም ጋር ተያይዞ ሊመጡ የሚችሉ ነገሮችን ለማስተናገድ የሚያስችል በእቅዱ በራሱ የተመለሰ ነገር አለ። ስለዚህ በዚህ ውስጥ መጫወት ይቻላል ማለት ነው።
መልካም። ክቡር ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር፣ ውይይታችንን ለማጠቃለል ያህል ወደዚህ ወዳለንበት ሀገር ልመልሰውትና በአሜሪካ ብቻ በብዙ መቶ ሺህ የተቆጠረ የኢትዮጵያ ዲያስፖራ ሕዝብ አለ። ለዚህ ወገን በተለይ ከተያያዝ ነው የእድገትና ትራንስፎርሜሽን እቅድ አንጻር ሊኖረው ስለሚችል አስተዋጽኦና ሌላም ጉዳይ አያይዘው የሚያስተላልፉት ጥሪ ቢኖር የውይይታችንን ማጠቃለያ ብናደርገውስ?
አመሰግናለሁ። የኢትዮጵያውያን ዳያስፖራ ወይ ትውልድ ኢትዮጵያውያንና ኢትዮጵያውያን በአገራቸው ልማትና እድገት ዙሪያ ከጊዜ ወደ ጊዜ በጣም እየጨመረ የመጣ ተሳትፎ እያደረጉ ነው ያሉት። ስለዚህ ይሄ ተሳትፎ ተጠናክሮ መቀጠል አለበት የሚል እምነት ነው ያለን። ያው መቼም ሁሉም ሰው አገሩ ነው። ይሄን አገሩ ለምቶ አድጎ ለማየት የማይፈልግ ምናልባት ተንኮለኛ ካልሆነ በስተቀር ሌላው ሰው በሙሉ አገሩ ለምታ ማየት ይፈልጋል። ስለዚህ የአገሩ ልማት የራሱ ልማት ነው፣ የወገኖቹ ልማት ነው። የአገሩ ብልጽግና፣ የአገሩ ገጽታ መለወጥ የራሱ ነው። አገሩ ተንቋሻ በሚታይበት ጊዜ ምንም ያክል ገንዘብ ቢኖርህ ሀብት ቢኖርህ ያ የቆሻሻ አገር ወይም የተንቋሻሸች አገር ሰው ነህ መባል አይቀርም። ግን ኢትዮጵያ አሁን ባለፉት 8 ዓመታት ያስመዘገበችው የደብል ዲጂት ግሮውስ እድገት አገራችን በሁሉም ዘንድ ከበሬታ እያገኘች እንድትመጣ ያደረገ ፍጻሜ ነው። ይሄ ፍጻሜ ተጠናክሮ መቀጠል አለበት። ይሄ ፍጻሜ ከጊዜ ወደ ጊዜ እየጎለበተ መሄድ አለበት። ያስቀመጥነው ራዕይም እንደዚሁ በሚቀጥሉት 10 ዓመታት መካከለኛ ገቢ ወዳላቸው ሀገሮች ተርታ መሰለፍ አለብን። ያንን ራዕይ ለማሳካትም የዳያስፖራው ሚና የማይተካ ሚና አለው። ይሄን የማይተካ ሚናውን መጫወት አለበት። አሁን መጫወት ጀምሯል፣ ማጎልበት አለበት። ጎልብቶ እንዲቀጥል ካስፈለገ ደግሞ ከመንግስት የሚጠበቀውን ነገር በሙሉ ለማድረግ እኛ በእኛ በኩል ዝግጁ ነን። ዳያስፖራውም ከራሱ የሚጠበቀውን ሚና መጫወት አለበት። በዚህ ትውልድ ውስጥ የተፈጠረ እንደመሆኑ መጠን የራሱን በጎ አስተዋጽኦ በማበርከት የህሊና እርካታም ያገኛል። እግረ መንገዱን ደግሞ በአገሩ ኢንቨስት በማድረግም ከሚሰራው ስራ ትርፍ ተጠቃሚ ሊሆን ይችላል። ስለዚህ በርካታ ምሁራን አሉ በውጭ ሀገር። እነዚህ ምሁራን የቴክኖሎጂ ሽግግር በማካሄድ በሀገራቸው ልማት እንዲቀላጠፍ ማድረግ ይችላሉ፣ ይገባቸዋልም። እናም በእኔ በኩል ማለት የሚፈልገው አሁን አገሪቱ በመልካም ጉዞ ላይ ናት ያለችው። ይህንን ጉዞዋን የበለጠ ለማቀላጠፍ አሁን ያለው ተሳትፎ እየጎለበተ እየተጠናከረ መሄድ ያለበት ነው የሚሆነው ማለት ነው። ይህንን ድጋፋቸውን እና አስተዋጽኦአቸውን እንዲያበረክቱ በኢትዮጵያ መንግስትና ህዝብ ስም አደራ ለማለት እፈልጋለሁ። ይሄ በሚሆንበት ጊዜ ሁላችንም የመንፈስ እርካታ እናገኛለን። ከዛም አልፎ ደግሞ ሀገራችን ተጠቅማ እኛም የምንጠቀምበት ሁኔታ ይፈጠራል ማለት ነው። በዚህ ወቅት ተሳትፏቸው እጅግ የማይተካ እንደሆነ አውቀው እንዲሳተፉ ጥሬን አቀርባለሁ።
መልካም። ክቡር ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ኃይለማርያም ደሳለኝ በዚህ በሰላም ሬዲዮ ቀርበው በሀገራችን ዙሪያ ዘርዘር ያለ ትኩስ መረጃ ስለሰጡን በአድማጮች ስም በጣም አመሰግናለሁ። ይህ ወደፊትም ትብብሮ እንደማይለየን በመተማመን በጣም እግዜር ይስጥልኝ።
አብሮ ይስጥልን። እኔም አመሰግናለሁ እድሉን ስለሰጠኝ።